ሰላም ጤና ይስጥልን። ጋቢና ቪኦኤ ከአሜሪካ ድምጽ ጀመረ። ከምሽቱ ዝግጅቶቻችን መካከል
ሐምሌ ከሚባለው አኪንዴት ከባህር ዳር ነው የታከሙ። እግዚአብሔር ያቆያቸው። ማየንም ብትሞትም ነፍሷን ይማረው። ከብዙ ችግር እኔ በሶስት ወሬ ነው የታከሙ። የተሰራው ሶስት ዓመቴ ነው። በወሊድ የተነሳ ነው። ስብሰባ አለ፣ ስልጠና አለ ስንባል እንዴት ያንን መከራ አላቃነ በሷ ስብሰባ ከተባለ አንቀርም እያለ ነው የሀገራችን የመጣ ነው።
የተጎዱ ሴቶችን መንፈስ የሚያድሰው ደስታ መንደር በተመለከተ ካዘጋጀነው ቅንብር የተቀነጨበውን ነው ቀደም ሲል የሰማችሁት። ሌሎችም ዘገባዎች በምሽቱ አሉን። አስማማኝ የምሽቱ ዝግጅት ይመራለው። ኤልያስ አስማረ የስቱዲዮ ቅንብሩን ይከውናል። አብራችሁን አምሹ። ወደ ዛሬው ቀዳሚው መሰናዶ እንሻገር። በአዲስ አበባ ከተማ አቅራቢያ በሚገኘው የደስታ መንደር ከፌስቱላ የሚያገግሙ ሴቶች ቀጣይ ህይወታቸውን ለመምራት የሚያስችላቸውን የስነ ልቦናና የስራ ፈጠራ ስልጠና ያገኛሉ። ስልጠናው ህይወታቸውን ለመቀየር እንደሚያስችላቸው የሚገልጹ ሰልጣኞቹ የራሳቸውን ህይወት ተሞክሮ በማጋራት ፌስቱላን ለመከላከል ለአካባቢያቸው ነዋሪዎች ግንዛቤ እንደሚፈጥሩም ተናግረዋል። በአረንጓዴ የተሸፈነ የማዕከሉ ገጽታ በቆይታቸው መንፈሳቸውን እንደሚያድስም ሰልጣኞቹና የማዕከሉ ነዋሪዎች ይገልጻሉ። ኬኔዲ አባተ በዚህ ጉዳይ ተከታዩን አዘጋጅቷል።
አዲስ አበባ 17 ኪሎ ሜትር ያክል ርቀት ላይ በቡራዩ ታጠቃ አካባቢ የሚገኘው ደስታ መንደር በሐምሊን ፌስቱላ ሆስፒታል ስር የሚገኝ የመልሶ ማቋቋም ማዕከል ነው። ደስታ መንደር የአዲስ አበባውን ሆስፒታል ጨምሮ በሐምሊን ፌስቱላ አምስት ማዕከላት ህክምና ያደረጉ ሴቶች የስነ ልቦና ህክምናና የሥራ ክህሎት ስልጠና የሚያገኙበት ስፍራ ነው። በአረንጓዴ በተሸፈነው በዚህ ማራኪ ስፍራ ስልጠና በመውሰድ ላይ እያሉ ካገኘዋቸው ሴቶች መካከል የሆነችው ከደቡብ ጎንደር ፎገራ መምጣቷን የምት ገልጸው የ37 አመቷ መልካም ታከለ ትገኛለች።
ሐምሌ ከሚባለው አኪንዴት ከባህር ዳር ነው የታከምኩ። እግዚአብሔር ያቆያቸው። ማየንም ብትሞትም ነፍሷን ይማረው። ከብዙ ችግር እኔ በሶስት ወሬ ነው የታከምኩ። የተሰራው ሶስት አመቴ ነው። በወሊድ የተነሳ ነው። ስብሰባ አለ፣ ስልጠና አለ ስንባል እንዴት ያንን መከራ አላቃነ በሷ ስብሰባ ከተባለ አንቀርም እያለ ነው በየሀገራችን የመጣ ነው። ዶሮ ነኝ የምሰለጥን። አሁንም ቢሆን ከሀገሬ ላይ ዶሮችን በስነ ስርዓት ተጠባብቄ ህይወቴንም ለመቀየር የማየንም ርስት ለማነሳሳት ነው ሙከሬ።
እኔ ያየሁትን ፈተና ሌሎች ሴቶች እንዲያዩ አልሻም የምትለው የአንድ ልጅ እናት የሆነችው መልካም ፌስቱላን ስለመከላከል ለአካባቢዋ ነዋሪዎች በምታገኛቸው አጋጣሚዎች ግንዛቤ እንደምትፈጥርም ትገልጻለች።
እግዚአብሔር ተመስገን እኛ በሶስቱ ወራችን ድነናል። እኔ ማዝን 20 አመት 25 አመት ስንት እህቶቻችን እናቶቻችን የተበላሹ ሰዎች አሉ። ሰውም ጠልቷቸው እናት አባት እየጠላቸው ትዳራቸው ጥሏቸው እየሄደ ሀብታቸውን እንኳን እያጡ ማለት ነው። ለሶስት ወር እኔ ስንት ወዳጄ ነው ብዬ የቀረብኩት ሰው የጠላኝ ሰዓት አለ። ለዕለት አላሳከመኝም ባሌ ሀብቴን ቀምቶ ትዳሩን ይዞ ነው የቆየኝ። እኔ ታክሜ እስከምወጣ ለሶስት ወር እድሜ ማለት ነው። ህዝባችንን ለማስተማር ነው። አሁንም ውስጤ እየተበላ ያለ በመማሩ ነው። ምክንያቱ ለምን ሀለ እድሜ ጋብቻ ይቅር ግርዛት የሚገረዘውን ባህላዊ ዝም ብሎ አስገድዶ መድፈር የሚሆነውን አሁንም እቅድዬ በቃ ከቤት ታሽገው እንዳይሞቱ ለማስተማር እቅዳለ። አገራችን ለምን እንደደነቆረ ይቀራል? አገራችን ለምን እንዴት በሽተኛ ሆኖ ይቀራል? እስበሳችን ለምን አንማማርም? እስበሳችን ለምን አንተዛዘብም? ለምን ሴቶች ቁልቁል እንደፋለን? እስከዛሬው ሳይማር ህዝባችን ሳይማር እየተደፈው አይበቃንም?
ከሀዲያ ሆሳና መምጣቷን የምትገልጸው የአራት ልጆች እናት ወይዘሮ መቤት ደሳለኝም እንዲሁ ከስልጠናው ተሳታፊዎች መካከል ነች።
በአደገኛ ምጥ ፔስቱላ ያጋጠመኝ እኔ አላውቅንም ነበረ። ይሄን ህክምናውን አላውቅም። ከዛ በፊት 8 ወር ተቀምጫለሁ እኔ ቤት ላይ እያለቀስኩም ባለቤቴ በሀይል ነው ወደኛል ያንከባከባል። ከዛ ታከምኩ ዳንኩ። ከዳንኩ በኋላ በአራተኛ አመቴ ወደዚህ ደስታ መንደሪ በፌስቱላ የዳኑትን ፈልገናል ተብሎ በቀበሌ መጣ። ሲመጣ ደግሞ አሁን ይህ ስልጠና በጣም ምቹ ስልጠና ነው። በጣም ያላወቅኩት ነገር ሁሉ እያወቅኩ ለላቀ ህይወት አሁን ዶሮ ተምሬ ሄጄ ዶሮም ነበረ እንደዚህ አይደለም ያላወቅኩት ብዙ ነገር አውቅ ያለ እኔ ለኔ ብቻ አይደለም ለአካባቢው ሁሉ ህውቀቴ ይጣጣኛል ብዬ ሰራለሁ ሁሉንም ነገር ሰራለሁ።
በልጅነታቸው ባጋጠማቸው የፌስቱላ ህመም ምክንያት ህክምና ካደረጉ በኋላ ወደ ትዳር ያልተመለሱት ልጅ ወልደው ለመሳመም ያልበቁት ታቦት በላቸው ጉዳቱን በራሳቸው ላይ አይተዋልና ሌሎች የፌስቱላ ታማሚዎች ህክምና እንዲያገኙ በማድረግ ላይ መሆናቸውን ይገልጻሉ።
ተሰባ ላይ ይወጣሁኝ ያው እንደኔ የታመሙ ካሉ ወስዳለሁኝ ያሳክማለሁ የማያደር አለብኝ እናታችንናት ወደ አራት ሰዎች ባርደራን ጥቻስ ግብቻን በሰደርነት ተሹኒ እነሱን አሰልጥኛለሁ እንት ብያለሁ አሳክሚያለሁ ታክመው አገራቸውን ገብተው ዛሬ እያመሰገኑ ነው ያሉ አራት ሁላ።
እድሜያቸው ከ50 እንደሚልቅ የሚያውቁት ታቦት ስለሚወስዱት ስልጠና ደግሞ ይሄን ይላሉ።
አሁን በደር ወርባታ እየሰለጠነና ያለነ ያሉትም አሰልጣኞችም ጥሮይ ናቸው ያካፈሉን ነው እኛ መውቀት እየወሰርነ ነው ከደነዛ ያው ለመስራት ነው እኛ ቅዳችን ማለት ነው።
ወይዘሮ ትግስታማን በደስታ መንደር የመልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪ ነች።
አሁን ላይ በዚህ ግቢ ውስጥ 73 የሚሆኑ ሰልጣኞች አሉ ከሐረር ከይርጋለም መቱ ባህር ዳር ሴንተራችን ወደዚህ ላካሉ ሰልጥነው ደግሞ ወደ መጡበት ይመለሳሉ ማለት ነው። እና እነዚህ ሰልጣኞች የሚመለመሉት የቀድሞ የፌስቱላ ታካሚዎች መሆናቸው ምንም አይነት የገቢ ምንጭ የሌላቸው ለመስራት ፍላጎት ያላቸው ወይም ደግሞ ሲሰሩ ራሳቸውን ሲረዱ የነበሩና በተለያየ ምክንያት እገዛ ባለማግኘታቸው ቤት ውስጥ ቁጭ ብለው ያሉ እነሱ ናቸው። እንግዲህ በአራት ነገሮች ላይ ነው ስልጠና እየሰጠናቸው ያለ ነው። በዶሮ እርባታ፣ በምግብ ስራ፣ በሸክላ ስራ የራሳችንም ዴይሪ ፋርም አለን ወተት ልማት እንትን እሱንም አብረው ጎን ለጎን ማስጌድ የሚችሉበትንም ስልጠና አብረን እየሰጠናቸው ነው ማለት ነው። ይሄንንም ስናደርግ አብሮን የሚሰራ ሌላ ድርጅት አለ ወመንስ ኦፕ ኢንተርናሽናል ይባላል። እስካሁን ባለው በአንድ አመት ውስጥ 215 ሴቶችን አሰልጥነን ወደ መጡበት ተመልሰዋል። ከነዚህ ውስጥ የተወሰኑት የመነሻ ስራ ማስጀመሪያ ብር ያገኙ አሉ። ሌሎቹ ደግሞ መንገድ ላይ ነው ማለት ነው። ገና አልጨረስንም እየሰራን ያለ ነው። ከ2012 ጀምሮ በጣም ብዙ ሴቶች ናቸው በዚህ እንትን ያለፉት።
በተለያዩ ሀገር በቀል እጽዋት የተሸፈነውና በአዋፍ ዜማ የታጀበው ደስታ መንደር በቆይታቸው መንፈሳቸውን ከማደሱ ባለፈ የመጡበትን አካባቢን በማስታወስ ባይተዋርነት እንዳይሰማቸው እንደሚያደርግ ሰልጣኞቹ ይገልጻሉ። በ17 ዓመቷ በሐምሊን ፌስቱላ ሆስፒታል ሕክምና ማድረጓን የምትገልጸው የ36 ዓመቷ ጥሩ ማዕድ ሞላ ደግሞ የስራ እድል ተፈጥሮላቸው ኑሯቸውን በዚሁ ማዕከል ካደረጉ ሴቶች መካከል አንዷ ነች።
ያው እየተከታተሉ ነው። አሁን ግን ያው የህክምናውን ጨርሻለሁ። ያው እዚህ ነው ያለሁት። የሩን ቆንጆ ነው ስሜቴ ምንም ገልጬም አልዘልቀው። ምን ያውን ከዚህ ውስጥ የተቀመጥኩ 19 አመቴ ነው። በልጅነቴ ነው ከፍስቱላ ወደዚህ መጥቼ እዚህ ነው ያደኩት። ደስታ መንደር ማለት ነው። እና ለመግለጥ በቃ አቅም ያንሰኛል። ከመጠን በላይ ቆንጆ ግቢ ነው። አዲስ አበባ ውለን መተንም ውለን እስከምንገባ ድረስ በጣም ነው የምንጨናነቀው። እዚህ ስንመጣ ግን በጣም የተለየ እንትን ነው የሚሰማን ስሜት።
በደስታ መንደር መልሶ ማቋቋም ማዕከል የስልጠናና ክትትል አስተባባሪዋ ወይዘሮ ትግስት አማን የማዕከሉ አረንጓዴ ገጽታ እንደተጠበቀ እንዲቀጥል በየአመቱ የችግኝ ተከላ እንደሚደረግ ተናግራለች። ይህ ገጽታ ለአካባቢ ጥበቃ ካለው ጉልህ አስተዋጽኦ ባለፈ ለሰልጣኞቹ ስለሚሰጠው ስነ ልቦናዊ ጠቀሜታም ወይዘሮ ትግስት ታብራራለች።
እንደምታዩት በጣም ግሪን ነው። ይሄ በጣም የሚረዳው ለስልጠናው ምንድን ነው? አረንጓዴ መሆኑ ብቻ ሳይሆን በቃ ተረብሾ ያለ ሰው እንኳን እንዲረጋጋ ያደርገዋል። እና በጣም ቅሩኝት አለው። ሶሻላይዝ የሚያደርጉበት ቦታ አለ። ቲቪ ሩም አላቸው። እዛ ምትን ይላሉ። እዛ እንደምታዩት ደግሞ የቡና መጠጫ አላቸው። ወደ 7 ሰዓት አካባቢ ተሰባስበው ምሳቸውን ከበሉ በኋላ እዛ ጋር ኢንተርቴይን ያደርጋሉ። ብቻቸውን መሆን ቢፈልጉ ወካ አድርገው ይመለሳሉ። እጅ ስራ ሲሰሩ አንዳንድ ጊዜ መቆዘሚያ ነበረች፣ በቃ ከህመሜ ማምለጫ ነበር ማድረገው፣ አሁን ግን ደስ ብሎኝ ነው የምሰራው የሚል ነገር አለ። እና በጣም ፖዘቲቭ የሆነ ኢምፓክት አለው ለነሱ። ከዚህ በፊት የነበረው እዚህ ነበር ዌይቲንግ ፔሸንቶች የነበሩት፣ እና እነሱ ራሳቸው ለሂሊንግ እንትኑ በጣም አስተዋጽኦ አለው። እንደዚህ ፖንዱ አካባቢ ትንሽ እንትን ይላሉ እጅ ስራ ሲሰሩ እዛ አካባቢ ላይ። ሌላው የሚያውቁትን ትተውት የመጡትን ነገር የሚያውቁት ነገር እዚህም መኖሩ ባዳነት አይሰማቸውም፣ ቶሎ ይላመዳሉ።
በዋናነት ከፌስቱላ ህመም ያገገሙ ሴቶች ስልጠና የሚወስዱበት ይህ የደስታ መንደር በውስጡ በሚገኘው ኮሌጅ በሚድዋይፍሪ እስከ ማስተርስ ድረስ ተማሪዎችንም በማሰልጠን ላይ ይገኛል። ከዚህም ባለፈ በከብት እርባታ፣ በአትክልት ልማትና በመሳሰሉትም የተለያዩ አገልግሎቶችን በመስጠት ላይ ይገኛል። በከብት እርባታ የሚያገኘው ወተትና ሌሎች ግብአቶች ደግሞ በአዲስ አበባ ለሚገኘው የፌስቱላ ህክምና ማዕከል በግብአትነት የሚያገለግሉ ናቸው። የደስታ መንደር ልክ እንደ ሲያሜው በማዕከሉ ለሚገኙ ተገልጋዮች ደስታን ሐሴትን የሚፈጥር ስፍራ ነው። ለአሜሪካ ድምጽ ኬኔዲ አባተ ቡራዩ ታጠቅ አካባቢ ከሚገኘው ደስታ መንደር።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኩዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ካቢና ቪኦኤ ወጣቶችን በሚያሳውቁ፣ በሚያወያዩ፣ በሚያግባቡ፣ በሚያስተምሩ፣ በሚያቀራርቡና በሌሎች የቴክኖሎጂ እውቀቶችን በሚያጎለብቱ ፕሮግራሞች ያሰናዳቸውን የቴሌቪዥን ዝግጅቶች በቅርቡ ወደ እናንተ ያደርሳል። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይት፣ በፌስቡክና በዩቲዩብ መከታተል ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ደግሞ ጋቢና ቪኦኤ ብላችሁ በኢሜል አድራሻችን horn@voanews.com ላይ አድርሱን። ቀጥለን ደግሞ በፈረንሳይ የተገነባውን የኢትዮጵያ ባቡር መስመር ከመቶ ዓመት በኋላ የተመለከተውን ዘገባ እናደርሳችሁ። በምስራቅ ኢትዮጵያ በምትገኘው ድሬዳዋ መንገደኞች አሁንም ከመቶ ዓመት በፊት በፈረንሳይ የተሰራውን ፍራንኮ ኢትዮጵያ ባቡር ይጠቀማሉ። ምንም እንኳን በቅርቡ በቻይና የተሰራ ዘመናዊ ባቡር ስራ ላይ ቢውልም የድሮ ባቡር ለንግድና ለትራንስፖርት አሁንም ተፈላጊ ነው። በፈረንሳይ የተገነባውና መቶ ዓመታትን ያስቆጠረውን የድሬዳዋ ባቡር መስመር በተመለከተ በአጃንስ ፍራንስ ፕሬስ የተሰናዳውን ዘገባ ጽዮን ግርማ እንደሚከተው ታቀርበዋለች።
ባቡር ከድሬዳዋ ጣቢያ ከፍተኛ ድምጽ እያሰማ ይወጣና በንጋት ጨለማ ውስጥ ይሰወራል። በአንድ ወቅት 10 ዓመታት ላስቆጠረው ተሳቢ ባቡር ብርሃን የሰጡ የነበሩት መብራቶች መስራት ካቆሙ ዓመታት ተቆጥረዋል። በአውሮፓውያኑ የቀን አቆጣጠር በ1955 ዓመተ ምህረት የተሰራው ባቡር በሳምንት 2 ጊዜ መንገደኞችን አሳፍሮ ጭነቱንም ጭኖ 12 ሰዓታት በሚፈጀው የ200 ኪሎ ሜትር መንገድ ከድሬዳዋ እስከ ጅቡቲ ድንበር ላይ ወደምትገኘው ደዋል ይሄዳሉ። በዛ አትክልትና ጫት ይነግዳሉ። ምግቦችና ሌሎች ቁሳቁሶችን ይገበያያሉ። አንድ ስሟ እንዳይገለጽ የጠየቀች የሶማሊኛ ቋንቋ ተናጋሪ የሱቅ ነጋዴ ባቡርን ለመጓጓዣነት እንደሚጠቀሙበት ትናገራለች።
ይሄ መጓጓዣችን ነው። እኔ ሩዝ፣ ስኳር፣ መኮረኒና ፓስታ ገዛለሁ። የቲማቲም ድል፣ ዘይትና ሌሎች ሰዎች የሚፈልጉትን ነገሮች ጨምሮ ሌላ የሚያስፈልገኝን ነገር ገዛለሁ።
ባቡር ስራ ሲጀምር ባህር በር አልባ ከሆነችው የኢትዮጵያ መዲና አዲስ አበባ በኤደን ባህረ ሰላጤ እስከምትገኘው ጅቡቲ እንዲጓዝ ታስቦ ቢሆንም አሁን የሚሰራው 784 ኪሎ ሜትር ከሚፈጀው መንገድ አገልግሎት መስጠት በሚችለው መስመር ላይ ብቻ ነው። እንደ አውሮፓውያን የቀን አቆጣጠር ከ2016 ዓመተ ምህረት ጀምሮ በቻይና የተገነባው ዘመናዊ በኤሌክትሪክ የሚሰራ የባቡር መስመር የሁለቱን ሀገሮች ዋና ከተሞች ከ12 ሰዓት እስከ 18 ሰዓታት በፈጀ ጊዜ ውስጥ ያገናኛል። ከፍራንኮ ኢትዮጵያ ምድር ባቡር መምጣት ጋር ተያይዞ የባቡር ሰራተኞች መኖሪያ እንድትሆን በፈረንሳዮች በተገነባቸው ድሬዳዋ ግን አብዛኛው ሰው የቻይናው ባቡር እያለ የሚጠራው ባቡር ለሁሉም ሰው አይስማማውም። ምክንያታቸው ደግሞ የባቡር ማቆሚያው ከከተማው መስመሮች ወጣ ያለ በመሆኑና የመሳፈሪያ ዋጋውም ወደድ ስለሚል ነው። በዋናነት ደግሞ በድሬዳዋና በደዋሌ መካከል 3 ብቻ መቆሚያ ጣቢያዎች ሲኖሩ የፈረንሳዩ ባቡር 8 መቆሚያዎች አሉት። አንድ ወጣት የሱቅ ነጋዴ የቻይናው ባቡር በእኛ አቅራቢያ ባሉ ጣቢያዎች አይቆምም ይላል። ባሮጌው ባቡር ላይ ለአርባ ዓመታት በሹፌርነት ያገለገሉት ሙልጌታ ከበደም ተመሳሳይ ሀሳብ አላቸው።
ይህ ሀዲድ የተዘረጋው ከከተማ ጋር ነው። ከትናንሽ ከተማዎች መንደሮች የተመሰረተ ነው። ሰውም በዛ አካባቢ የሰፈረ ነው። ስለዚህ አሁንም መኪና የማይሄድበት ቦታም አለ።
ይህንን የባቡር ሀዲድ መስመር ተከትለው ኑሯቸውን የቀለሱ ሰዎች ቁጥርም ቀላል አለመሆኑን አቶ ሙልጌታ ተናግረዋል። የድሬዳዋ ደዋሌ ባቡር መስመር ምክትል ስራ አስኪያጅ አቶ እስማኤል ካያድ እንደሚሉት አዲሱ መስመር እንደ አሮጌው ፈረንሳይ ስሪት ባቡር ለአካባቢው አገልግሎት እየሰጠ አይደለም።
ኢናሊመንት ፓ ለቪል
የቻይናው ባቡር ለከተሞች አገልግሎት አይሰጥም። ከጅቡቲ ይነሳና አዲስ አበባ ይቆማል። ስለዚህ ሰዎች አሮጌው ባቡር ለኛ በረከት ነው ይላሉ። ሌላው አማራጭ አውሮፕላን ነው። ያ ደግሞ ለኛ ምንም ጥቅም አይሰጥም።
ሰዎች ምግብና ሌሎች አስፈላጊ ነገሮች ለማምጣት ባቡሩ ላይ ጥገኛ ሆነዋል ይላሉ። ባቡሩ ከድሬዳዋ ከተነሳ በኋላ 10 ኪሎ ሜትር ርቀት ላይ የሚገኘውን የመጀመሪያ መቆሚያ ፈርማታ የሚያስተዳድሩት የ62 ዓመቱ አዛውንት አዩ አሰፋ
ያንዳንዱ አቃለችበት ዋጋ ካየው ቢቆም ምን ያህል እንደሚጨምረው ራሱ ገመተው። ትንሽ እዚያ ከሆነ ስንለው ፓስታው ከዚህ ይመጣል፣ ዘይት ይመጣል፣ ስኳር ይመጣል እንጂ ይህ ቢቆም የጠቅላላ ጣቢያ ሀብተኛ።
ውብ በሆነችውና በዛፍ ጥላ የተሞሉ ጎዳናዎች ባሏት ድሬዳዋ የሚኖሩት የባቡር ሀዲድ ሰራተኞች ዘንድ ትዝታና ምሬት በተመሳሳይ ጊዜ ይነበባል። ባረጀው የባቡር ጣቢያ በአማርኛና አሁንም በአንዳንድ ረዥም ጊዜ የቆዩ የባቡር ጣቢያው ሰራተኞች በሚነገረው የፈረንሳይኛ ቋንቋ የተሰቀሉት ምልክቶች ያለፉ ታሪኮች ማስታወሻ ናቸው። በአጼ ምኒልክ ትዕዛዝ የባቡር ስራው የተጀመረው እንደ አውሮፓውያን አቆጣጠር በ1897 ዓ.ም በወቅቱ በፈረንሳይ ቅኝ ግዛት ስር በነበረችው የአሁኗ ጅቡቲ ነው። በስተደቡብ 311 ኪሎ ሜትር የፈጀው የመስመር ዝርጋታ ድሬዳዋ የደረሰው እንደ አውሮፓውያን አቆጣጠር በ1902 የገና ሰሞን ሲሆን አዲስ አበባ የገባው ደግሞ እንደ አውሮፓውያን አቆጣጠር በ1917 የበጋ ወቅት ነው። በምጣኔ ሀብቷ መስቀለኛ መንገድ ላይ የነበረችው ድሬዳዋ በህዝብ ብዛት ለረጅም ጊዜ የኢትዮጵያ ሁለተኛ ከተማ ነበረች። ይህችን ከተማ የገነባት ምድር ባቡር ነው ይላል እስማኤል። ሆኖም እንደ አውሮፓውያን አቆጣጠር በ1970ዎቹ በነበረው የመንገድ መስፋፋትና በወቅቱ የኢትዮጵያ አካል በነበረችው ኤርትራ በኩል የባህር በር በቀላሉ መድረስ በመቻሉ የባቡር አገልግሎቱ እየቀነሰ መጣ። ቸልተኝነት፣ ተደጋጋሚ ብልሽቶችና በፍጥነት መንዳት በአጠቃቀም ምክንያት ውድቀትን እንዲያጋጥመውም ምክንያት ሆነ። የደርግን እግር መውደቅ ተከትሎም ከአዲስ አበባ ወደ ድሬዳዋ የሚወስደው መንገድ ጥቅም መስጠት አቆመ። ምድር ባቡር ቀድሞ ከነበሩት 2500 ሰራተኞች ውስጥ 300 ብቻ ቀርተውታል። በአንድ ወቅት ተሳፋሪዎችን በቅጡ ያጓጉዙ የነበሩት ቅንጡ መተኛ የባቡር ክፍሎች አሁን ዝገው ጣቢያ ውስጥ ተቀምጠዋል። ድሬዳዋ ከተማም ብትሆን ባለፉት ዓመታት ውስጥ በኢኮኖሚም በማህበራዊ ህይወትም ተዳክማለች የሚለው እስማኤል የኢትዮጵያ መንግስት የባቡር ሀዲዱንና ሰራተኞችን በመርሳቱ መሆኑን ገልጾ ይከሳል። እነዚህ ታሪካዊ ባቡሮች ስራ እንዳያቋርጡ ለማድረግ የመጀመሪያዎቹ የባቡር ጥገና ማዕከሎች አሁንም ጥቂት በሆኑ ቴክኒሽያኖች እየሰሩ ይገኛሉ። አንዳንዶቹ ማሽኖች የባቡሩን እድሜ የያዙ ናቸው። ለምሳሌ አንጋፋ የሆኑ ቴክኒሽያን በላይ ሙሉ የሚያንቀሳቅሱት አንድ ማሽን ኤልዌል እና ሴሪክ ፕሌን ሴንት ዴኒስ 1903 የሚል ጽሑፍ ተጽፎበታል። አቶ በላይ አሁንም እንደሚሰራ ለማሳየት ማብሪያ ማጥፊያውን በማንቀሳቀስ አሳይተውናል። አሁን ለጥገና አዲስ ሞዴል ማሽን ቢጠቀሙ የ53 ዓመቱ አዛውንት እንደሚሉት መለዋወጫዎች ስለማይገዙ ሁሉም ክፍሎች የሚሰሩት በዚሁ ስፍራ ነው። በባቡር ጣቢያው የጥገና ክፍል ኃላፊ የሆኑት የ60 ዓመት አዛውንት አቶ ብርሃኑ በቀለ አሁን ብዙ ጉዞ ስለሌለ ያን ያክል ብዙ ስራ የለም ይላሉ። ባቡሮቹ ከመንገድ እንዳይወጡ ከማድረግ ባሻገር እነዚህ የጥገና ስፍራዎች ለከተማ ትልቅ ጥቅም አላቸው። ባለሙያዎቹ ክህሎታቸውን ለሆስፒታሎችና ለፋብሪካዎች ጥገና ያውላሉ። እንደዚህ አይነት የጥገና ቦታ 500 ኪሎ ሜትር ርቀት ድረስ ተሄዶም አይገኝም የሚሉት ውሸት አረፈ ለሚያስተዳድሩት የሳሙና ፋብሪካ አስፈላጊ የማሽን ክፍሎችን ለማሰራት የሚጠቀሙበት እነዚህን ባለሙያዎች ነው። እነሱ እዚህ ከሌሉ ወይ ከቻይና ማስመጣት አለብን፣ ያ ደግሞ ውድ ነው፣ አለዛ ደግሞ አዲስ አበባ መሄድ አለብን ይላሉ። በሁለቱም መንገድ አጠቃላይ ወጪ ይጨምራል። የባቡር ሰራተኞቹ መቶ አመት ያስቆጠረው እውቀታቸው እንዲጠፋ ፈቃደኛ አይደሉም። የ53 አመቱ የባቡር ሾፌር አህመድ አብደላህ እኛ ከአባቶቻችን ያገኘነው ነው፣ ስለዚህ ቀጣዩ ትውልድ እንዲጠብቀው ማውረስ አለብን ይላሉ። ሰዎች ሊያረጁ ይችላሉ፣ እውቀት ግን መቼም አያረጅም። በአጃንስ ፍራንስ ፕረስ ለተጠናቀረው ዘገባ ጽዮን ግርማ፣ ዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። አሁን ደግሞ በኢንተርኔት ላይ የሚፈጸም ጥቃት ኢትዮጵያ ውስጥ የሴቶችን ድምጽ እያፈነ ስለመሆኑ ይፋ ወደሆነ ጥናት እናልፋለን። በኢንተርኔት ላይ የሚሰራጩ ተገቢ ያልሆኑ ስድቦችና የጥላቻ ንግግሮች ላይ የተደረገ አንድ ጥናት ኢትዮጵያዊ ሴቶች በፌስቡክ፣ በቴሌግራም እና በኤክስ የሚፈጸም ጾታዊ ጥቃት እየደረሰባቸው መሆኑን አመልክቷል። ማያ ምስክር በዚህ ዙሪያ ከአዲስ አበባ ያደረሰችን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች።
በኢትዮጵያ በርካታ ሴቶች ኢንተርኔት ላይ በሚደርስባቸው ጥቃትና የጥላቻ ንግግሮች ምክንያት በኢንተርኔት ላይም ሆነ ከኢንተርኔት ውጪ ከሚደረጉ ህዝባዊ ግንኙነቶች እየራቁ መሆኑን በቅርቡ በፌስቡክ፣ ቴሌግራም እና ቀድሞ ትዊተር ተብሎ በሚጠራው ኤክስ ማህበራዊ ትስስር መድረኮች ላይ የተደረገ ጥናት አመልክቷል። የመረጃ ጽናት ማዕከል የተሰኘ መቀመጫውን በእንግሊዝ ያደረገ መንግስታዊ ያልሆነ ተቋም የመራው ጥናት እንዳመለከተው የኢትዮጵያ ሴቶች በሁሉም የማህበራዊ መገናኛ መድረኮች ላይ ጥቃቶችን እያስተናገዱ ቢሆንም ከሁሉም የከፋው ግን ፌስቡክ መሆኑን አስታውቋል። በሶስት የኢትዮጵያ ቋንቋዎች ማለትም በአማርኛ፣ በአፋን ኦሮሞና በትግርኛ እንዲሁም በእንግሊዘኛ በተካሄደው ጥናት ከ2000 በላይ ቀስቃሽ ቁልፍ ቃላቶች የተገኙ ሲሆን ጥናቱ ኢትዮጵያ ውስጥ የሚገኙ አነሳሽ ቃላቶችን በስፋትና በጥልቀት ዘርዝሮ መያዙ ተገልጿል። ቃለ መጠይቅ ከተደረገላቸው ሴቶች መካከልም ከ78% በላይ የሚሆኑት በኢንተርኔት ላይ ጥቃት ከደረሰባቸው በኋላ የፍርሃት ወይም የጭንቀት ስሜት እንደደረሰባቸው ተናግረዋል። እስካሁን ጥናት ባልተደረገባቸው ሌሎች የህብረተሰብ ክፍሎች ላይም ተመሳሳይ ችግሮች ሊኖሩ እንደሚችሉ ጥናቱን ያካሄደው ማዕከል ጥናት አጥኚና ኤዲተር የሆኑት ፌሊሲቲ መልፎርድ ይገልጻሉ።
ይህ ጥናት መረጃ ይሰጣል። መረጃውን ደግሞ የሰብአዊ መብት ተሟጋቾችና የሴቶች መብቶች አራማጆች ለስራቸው ሊጠቀሙበት ይችላሉ። ጥናቱ በአራት ቋንቋዎች ብቻ ላይ የተደረገ ቢሆንም በመላው ኢትዮጵያ ያለውን አዝማሚያ ስለሚያሳይ በጣም ጠቃሚ ነው ብለን እናምናለን።
በሪፖርቱ ዝግጅት ላይ የተሳተፉ አጥኚዎችም በኢንተርኔት አማካኝነት የሚደርስ ጥቃት ኢትዮጵያ ውስጥ በከፍተኛ ሁኔታ መስፋፋቱን ይገልጻሉ። እስከማይታይበት ደረጃ መደበኛ ልምድ እንዲመስል ተደርጓል ሲሉም ሐሳባቸውን ያጋራሉ። በተለይም አካላወርቅ ሴታዊት የተሰኘው የሴቶች ጥምረት ተባባሪ መስራች ስትሆን ስራዋ ለበርካታ ጥቃቶች ኢላማ እንድትሆን በር እንደከፈተ ትናገራለች።
እስከ ተወሰነ ደረጃ ጭንቅላታችንን እናዘጋጃለን። ጠንካራ የተቃውሞ ምላሾች መኖራቸውም አያስገርመንም። ነገር ግን ምላሾቹ በዚህ መጠን ጠንካራ ይሆናሉ ብለን አልጠበቅንም። ስለዚህ የሚዲያና የዲጂታል ደህንነት ስልጠናዎችን ወስደናል።
ከሶስት ዓመታት በፊት የተቋቋመው የኢትዮጵያ ሰብአዊ መብት ተሟጋቾች ማዕከል በሀገሪቱ ውስጥ ላሉ የሰብአዊ መብት ተሟጋቾችና የማህበራዊ ሚዲያ ቀንቃኞች ከለላ ይሰጣል። የማዕከሉ የፕሮግራም አስተባባሪ ቃል ኪዳን ተስፋዬ ሴቶች በኢንተርኔት ላይ ከሚፈጸም ጥቃት ራሳቸውን መጠበቅ እንዲችሉ በትምህርትና በፖሊሲ አወጣጥ ላይ ከመንግስት የበለጠ ተነሳሽነት ሊኖር ይገባል ይላሉ።
In our recommendation earlier we were talking about how Ministry of Education can
ባቀረብነው ምክረ ሐሳብ ላይ የትምህርት ሚኒስቴር የዲጂታል ደህንነት ስልጠናዎችን በስርዓት ውስጥ ማካተት እንደሚችል አንስተናል። ይሄ ማለት መሰረታዊ የኮምፒውተርና የዲጂታል ክህሎቶችን የሚያዳብር ስልጠና ማለት ነው።
ጥናት አጥኚዎቹ በኢትዮጵያ ህግ ውስጥ ጥበቃ የሚደረግላቸው እንደ ብሔር፣ ሃይማኖትና ዘር የመሳሰሉ ጉዳዮች ላይም ምርመራ አካሂደዋል። ግኝቶቹ እንደሚያሳዩትም የኢትዮጵያ ሴቶች በብሔራቸውና በሃይማኖታቸው ላይ ያነጣጠሩ ተደራራቢ ጥቃቶች ይደርስባቸዋል። በማያ ምስክር ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
የሰው ሰራሽ አስተውሎት ኩባንያዎች የሥራቸውን ምንጭ እንዲገልጹ በግልጽ ገደዱ ነው። አርቲስቶችና የፈጠራ ባለሙያዎች ሥራዎቻችን ያለምንም የገንዘብ ካሳ ለበርካታ ቢሊዮን ዶላሮች የሰው ሰራሽ አስተውሎት ኢንዱስትሪዎች ሲሳይ ሆነዋል እያሉ ነው። ማዲቪል ሰው ሰራሽ አስተውሎትን በተመለከተ በዩናይትድ ስቴትስ የቀረበውን የሕግ ረቂቅ ኩባንያዎች ሥራዎቻቸውን ምንጭ እንዲገልጹ የሚያስገድድ ነው ሲል ዘግቧል። ኤደን ገረመው እንደሚከተለው ታቀርባለች።
አርቲስት ካርላ ኦርቲስ የፊልምና የቴሌቪዥን ኢንዱስትሪ ትዕይንቶችና ገጸ ባህሪያቶችን ዲዛይን ታደርጋለች።
ለብላክ ፓንተር የሰራኋቸው አንዳንዶቹ ነገሮች እነዚሁና።
በክህሎቷ እንዲሁም ለየት ባለ ዘይሮዋ በደንበኞች የምትፈለገው ካርላ የሰው ሰራሽ አስተውሎት ሰራተኞች የሷን የጥበብ ስራዎች በመውሰድ እንደሚለማመዱና እንደሚያስመስሉ ስታውቅ ደንግጣለች።
ትልቅ ውሸት ነው፣ ምክንያቱም ይህ አሁን ቢሊዮን ዶላሮችን የሚያወጣና ከኛ ገበያ ጋር የሚወዳደር የአንድ ሌሊት ኢንዱስትሪ ነው።
እጅግ ብዙ የሰው ሰራሽ አስተውሎት ስርዓቶች በርካታ ከኢንተርኔት ላይ የተሰባሰቡ ምስሎችና ጽሑፎች ላይ ከቅጂ መብት ባለቤቶች ፍቃድና ዕውቅና ውጪ ለልምምድ ይውላሉ። ካርላ ከብዙ የፈጠራና የቅጂ መብት ባለቤቶች ጋር በመሆን እነዚህን የሰው ሰራሽ አስተውሎት ኩባንያዎች በሕግ በመሟገት ላይ ትገኛለች። በአንጻሩም እነዚህ ሙግቶች እየተካሄዱ ሳለ የዩናይትድ ስቴትስ ምክር ቤት የዳኝነት ኮሚቴ የሰው ሰራሽ አስተውሎት ኩባንያዎች የሚጠቀሟቸውን ስራዎች የይዘት ምንጮች እንዲገልጹ ለማስገደድ ረቂቅ እያየ ነው። ይህ ህግ የፈጠራ ባለሙያዎች ካሳ እንዲያገኙ የሚረዳው የመጀመሪያ እርምጃ ተደርጎም ይታያል።
በአውሮፓ ህብረት ውስጥ ከሚቀርቡት ሀሳቦች ጋር በሚመሳሰል መልኩ የኔ ሰነድ የኩባንያዎች ግልጽነት እንዲኖር የሰው ሰራሽ አስተውሎት ስርዓቶችን ለማሰልጠን የቅጂ መብት የተጠበቁ ስራዎችን ማጠቃለያ እንዲገልጹ የሚጠይቅና የፈጠራ ባለሙያዎች የባለቤትነት መብት እንዲኖራቸውና የማካካሻ ተጠቃሚዎች እንዲሆኑ የሚያደርግ ነው።
ህጉ የሰው ሰራሽ አስተውሎት ስልጠና እንዲኖር ፈቃድ ለማግኘት በሚሟገቱ የፈጠራ ኢንዱስትሪ ቡድኖችና ማህበራት ዘንድ ታዋቂ ነው። የስታንፎርድ ዩኒቨርሲቲ የህግ ፕሮፌሰር ማርክ ሌምሌ በሙግት ላይ ያሉ ሁለት የሰው ሰራሽ አስተውሎት ኩባንያዎችን ጉዳይ የወከሉ ባለሙያ ናቸው።
Take as an example Stability AI, which I represent.
ለአብነት እኔ የምወክለውን የተረጋጋ የሰው ሰራሽ አስተውሎት እንውሰድ። 2 ቢሊዮን የሚሆኑ ምስሎችን በላዩን ለትርፍ ያልተቋቋመ ዳታቤዝ ተቀምጦ ሰዎችን ለማመዳሉ መላ ኩባንያው ራሱ 2 ቢሊዮን ዶላር ነው የሚያወጣው። ግማሹን ገንዘብ ከመላ ኩባንያው ላይ ወስደን ለአርቲስቶችና መስሎቻቸው ለልምምድ ለቀረቡባቸው ግለሰቦች እንስጥብነል እንኳን እያንዳንዱ ሰው 50 ሳንቲም ብቻ ነው የሚያገኘው።
መረጃን ይፋ የማድረግ ህጉ ከካሳ ክፍያ በዘለለ አስፈላጊ ነው የሚሉት ደግሞ የቴክኖሎጂ ህግ መምህሩ ጀምስ ግሪምልማን ናቸው።
እንደሚመስለኝ የሰው ሰራሽ አስተውሎትን እድገት ለማልማት ስለመዝገብ አያያዝ የበለጠ ጥንቃቄ ቢደረግ ጥሩ ይመስለኛል። የትኞቹ የመረጃ ስብስቦች ጥቅም ላይ እንደሚውሉ፣ ከየት እንደመጡ፣ ማን ትክክለኛነቱንና ጥራቱን እየመረመረ እንደሚገኝ በማወቅ በኢንዱስትሪ ውስጥ ከፍተኛ የጥራት ደረጃዎችን ያላቸውን ስራዎች ይፋ ለማድረግ ይረዳል።
ከሰው ሰራሽ አስተውሎት የህግና የስነ ምግባር ጉዳዮች ጋር በተያያዘ ብዙ ክሶች እየመጡ እንዳሉት ሁሉ ሰዎች እንዴትና መቼ ካሳ ማግኘት እንደሚገባቸው የመሰረት ስራ በመሰራት ላይ ይገኛል። ለማዲበልስ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ጋቢና ቪኦኤ ወጣቶችን በሚያሳውቁ፣ በሚያወያዩ፣ በሚያግባቡ፣ በሚያስተምሩ፣ በሚያቀራርቡና በሌሎችም የቴክኖሎጂ እውቀቶችን በሚያጎለብቱ ፕሮግራሞች ያሰናዳቸውን የቴሌቪዥን ዝግጅቶች በቅርቡ ወደ እናንተ ያደርሳል። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይት፣ በፌስቡክና በዩቲዩብ መከታተል ትችላላችሁ። አስተያየታችሁና ጥቆማችሁ ሲኖራችሁ ደግሞ ጋቢና ቪኦኤ ብላችሁ በኢሜል አድራሻችን horn@vioenews.com ላይ አድርሱን። የምሽቱ ዝግጅታችን በዚህ አበቃ። አስማማየ ነው እያስተናገድኳችሁ አብሬያችሁ አመሸውኝ። ኤልያስ አስማረ ደግሞ ከስቱዲዮ ቅርብ ብሮን ሲመራልን ነበረ። አብራችሁ ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።